The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ግንቦት 1 2007 ዓመተ ምህረት ፕሮግራሙን ጀመረ። የማስተናግዳችሁ ሰሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ታቀናብራለች። አሁን የሰዓቱን የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። የስፔን ባለሥልጣኖች በገለጹት መሠረት ሴቪል አይሮፕላን ማረፊያ አጠገብ በተከሰከሰው ወታደራዊ አይሮፕላን ቢያንስ 3 ሰዎች ሞተዋል። የስፔን ጠቅላይ ሚኒስትር ማሪያኖ ሬጆይ አይሮፕላኑ ውስጥ 10 ሠራተኞች እንደነበሩ ዛሬ ተናግረዋል። ወታደራዊ አይሮፕላኑ በአይሮፕላን ማረፊያው የበረራ ልምምድ ላይ ስለነበረ ወታደራዊው ኃይል ገና ሳይረከበው ነው አደጋ የደረሰበት። ሴቪል አይሮፕላን ማረፊያ በአደጋው ምክንያት በመዘጋቱ በረራ ላይ ያሉት አይሮፕላኖች በአቅራቢያው ወዳሉት ሌሎች አይሮፕላን ማረፊያዎች እንዲያመሩ እየተደረገ መሆኑን የአይሮፕላን ማረፊያው ባለሥልጣኖች ገልጸዋል። አንድ ሰው ያነሳው ቪዲዮ አይሮፕላኑ ተከሰከሰ በተባለበት ቦታ ከባድ ጥቁር ጭስ እየተንቦደቦደ ሲወጣ ያሳያል። ሩሲያ እንደ አውሮፓ አቆጣጠር በ1945 ዓ ም የናዚ ጀርመን ወታደሮች ተሸንፈው ሁለተኛው የዓለም ጦርነት ያበቃበትን 70ኛ ዓመት ለማክበር ዛሬ በቀዩ አደባባይ ባደረገችው የበዓል ሥነ ሥርዓት ግዙፍ የወታደራዊ ኃይል ትርኢት አሳይታለች። የሩሲያው ፕሬዚደንት ቭላዲሚር ፑቲን በሁለተኛው የዓለም ጦርነት ወቅት ናዚ ጀርመንን ለማሸነፍ ከሩሲያ ጋር የተባበሩትን ዩናይትድ ስቴትስን፣ ብሪታንያንና ፈረንሳይን አመስግነዋል። አብዛኞቹ የአውሮፓ መሪዎች በበዓሉ ሥነ ሥርዓት አልተገኙም። በበዓሉ የተገኙት አብይ የዓለም መሪ የቻይናው ፕሬዚደንት ሺ ጂንፒንግ ናቸው። ፕሬዚደንት ፑቲንና የውጭ ሀገራት የክብር እንግዶች በሁለተኛው የዓለም ጦርነት ሕይወታቸውን የሰጡትን በሚሊዮኖች የሚቆጠሩ ሰዎችን ለማሰብ ሞስኮ ውስጥ በሚገኘው ማንነቱ ያልታወቀ ወታደር መቃብር ላይ የአበባ ጉንጉን አኑረዋል። በመቃብሩ ላይ ዘላለማዊ የሆነ እሳተ ነበልባል ይታያል። የዚህ ዓመቱ የሩሲያ በዓል የተከበረው በዩክራይን በተፈጠረው ሁኔታ ምክንያት ሩሲያ ከምዕራብ ሀገሮች ጋር በተቃቀረችበት ወቅት ነው። ሩሲያ ክሪሚያን ከመያዟን በላይ ፕሬዚደንት ፑቲን ዩክራይን ውስጥ ያሉት ሩሲያን የሚደግፉ አማጽያንን ይረዳሉ የሚል ክስ ሲቀርብባቸው ቆይቷል። የዓለም የጤና ድርጅት ላይቤሪያ ከኢቦላ ቫይረስ ነጻ እንደሆነች አስታውቋል። ድርጅቱ ይህን ያስታወቀው ላይቤሪያ በ42 ቀናት ውስጥ አዲስ የኢቦላ በሽተኞች አለመታየታቸውን ከገለጸች በኋላ ነው። የኢቦላ ቫይረስ ሊፈለፈል የሚችልበት እጥፍ ጊዜ አልፏል ማለት ነው። ኢቦላ እንደ አውሮፓ አቆጣጠር በ1976 ዓ ም ከተከሰተበት ወቅት አንስቶ ባልታየ ሁኔታ ኢቦላ መዛመቱን አስታውቃ የነበረችው ሀገር አሁን የበሽታው መዛመት መቆምን ለማስታወቅ መብቃቷ ትልቅ ስኬት ነው ሲል የዓለም የጤና ድርጅት ባወጣው መግለጫ አስገንዝቧል። የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ ወረርሽኙ ያደረሰው ጉዳት በዓለም ሕሊና ላይ ጠባሳ ጥሏል፣ አንዳንድ ከበሽታው የተረፉ ሰዎች ከሚሰማቸው ስቃይና ሐዘን ለማገገም ገና የአንድ ትውልድ ዕድሜ ያህል ሊወስድ ይችላል ሲሉ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ቃል አቀባይ ያወጡት መግለጫ በበኩሉ ገና ብዙ መሰራት እንዳለበት አስገንዝቧል። ትልቅ ስኬት መገኘቱ ወሳኝ ቢሆንም የኢቦላ ወረርሽኝ ገና ከሴራሊዮንና ከጊኒ እንዳልጠፋ ዓለም መዘንጋት የለበትም ይላል ከዋይት ሀውስ ቤተ መንግስት የወጣው መግለጫ። ኢቦላ ከመላው ክልል እስከሚጠፋበት ጊዜ ድረስ መዘናጋት የለብንም። በሽታዎች በወረርሽነት ላይ ከመድረሳቸው በፊት በዓለም ዙሪያ በሽታዎቹን የመከላከል አቅም በማጠናከር ረገድ ሁላችንም ተባብረን መስራት አለብን ይላል ከዋይት ሀውስ ቤተ መንግስት የወጣው መግለጫ። የላይቤሪያ ጎረቤት ሀገሮች የሆኑት ሴራሊዮንና ጊኒ ባለፈው ሳምንት እያንዳንዳቸው 9 የኢቦላ በሽተኞች ማግኘታቸውን አስታውቀዋል። አድማጮች፣ ዜናችን እዚህ ላይ ያበቃ። ወደ ኋላ በአጫጭር ዜናዎች እንገናኛለን።
የመጨረሻው ደወል። በማርያም ደጃፍ በገብርኤል በጊዮርጊስ ደጅ በሩፋኤል በቂርቆስ ደጃፍ በአማኑኤል በተክልዬ በሚካኤል ግው ግው አለ። የመጨረሻው ደወል ተደወለ። አትንበርከክ ቆመህ የጴጥሮስን ሞት ሙት አለ።
ስደት አገራም ዋጦ ሐዘን አጉብጦ ችጋር አጥንት እንግጦ ፍርሃት አንቀጥቅጦ ድህነት አፍጦ በደል አንፈራጦ አይግዛህ ይበቃሃል የአያት ቅድመ አያቶችህ ቃል እንብኝ ደጉ እንብኝ ይበልጣል ይዩት ድፍረትህን ይወቁት ኩራትህን እንብኝ በል እንብኝ ይሻላል።
ጽና በእምነት የጴጥሮስን ሞት ሙት። አትንበርከክ ቁም ለነጻነት። እነሆ ግው ግው ይላል። የመጨረሻው ደወል ተደውሏል። የበደል ፍጻሜ ይሆናል።
ግጥሟ የፈረንሳዩ አድማጫችን ያስራደው ነች።
ሰላም አዲሱና ሉላ እንደምን ሰነበታችሁ?
ሕይወት በደነደነ ካራ በረሃብ የጠወለገ የወገኖቼን ሰውነት ስትዘነጥልና ስትገዘግዝ ማየቱ አላስችል ቢለኝ ነው ብቅ ያልኩት ይለናል።
ዓላማዬን በማራጨት ሳይሆን ክብሩን እንዲጎናጸፍ ማመላከት ነው። እናም
በተገኘችው የጊዜ ቀዳዳ በመርፌ ቀዳዳም ቢሆን ይህችን መልእክት ለወገኖቻችን ወንጭፉልን አለና ጻፈልን።
እኛም እነሆ ወነጨፍን።
አስራደውን እናመሰግናለን።
በነገራችን ላይ እንዲህ እንደ አስራደ ያሉ አድማጮች አሉላ፣
ከአድማጭነትም በላይ ተሳታፊ ሆኑ ብዙ አሉ ልትለኝ ነው?
ልክ ነህ። በአገር ወይም በወገን ላይ ለየት ያለ ሁኔታ ሲፈጠር
ብዕራቸውን በፍጥነት መዘው ብቅ የሚሉ
የዚህ የዲሲ አካባቢው ቴዎድሮስ አበበ ለምሳሌ አንዱ ነው።
ለሁላችሁም ምስጋናችን የበዛ ነው።
ቀደም ብሎም በደቡብ አፍሪካ
በአሁኑም ወቅት በየመን
በኢትዮጵያውያን ላይ በደረሰው መከራ ሕዝብ ከሐዘን አላባራም።
ለዛሬ ፊታችንን ታዲያ ወደ አውሮፓ ልናዞር ነው፣ ወደ ስዊዘርላንድ።
የአሸባሪ ሰለባዎችን ለማሰብ
የሟቾችን ቤተሰብ ለማጽናናት ምን እየተደረገ ይሆን?
መላከ ገነት ቆሞስ አባ ኃይለ ጊዮርጊስ ወልደ ማርያም
በስዊዘርላንድ የሚገኙ 5 የኢትዮጵያውያን ኦርቶዶክስ ተዋህዶ ቤተ ክርስቲያናት አስተዳዳሪ ናቸው።
በስዊዘርላንድ ባሉት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምእመናን ስም አመሰግናለሁ። ቤተ ክርስቲያናችን ሐዘኑ የጀመረው በሊቢያ ወንድሞቻችን በሰማዕትነት ከማለፋቸው በፊት ነው። በየመን የነበረው የወገኖቻችን ሰቆቃ፣ ጭንቀትና መከራ እንዲሁም በደቡብ አፍሪካ ያሉት ወገኖቻችን ይደርስባቸው የነበረው ሞት፣ እንግልት፣ ስቃይ ያንን በማስመልከት በስዊዘርላንድ የምትገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መላው ምእመናን በተለይ በዛ ሰሞናት የነበረው የትምህርቱም መንፈስ ይሁን በአጠቃላይ የጸሎታችን ይዘት ያንን ባማከለ ነበረ። አንዱን መከራ ሳንጨርስ ነው ሌላው መከራ የተከተለው። በቁም በነ ልጆቻቸው በተቃጠሉት ወገኖቻችን ልባችን ደምቶ እያለ ነው። በዛውን ቀን ምሽት ዲቢያ ደግሞ ሌሎች ሰማዕታት ሰማዕትነት እንደተቀበሉ የሰማ ነው።
የተደረገውን ነገር ሲበተጨባጭ አንስቱልን አባታችን፣ ምን አረጋችሁ ታዲያ?
በተለያየ ሰዓት በጄኔቫ መድኃኔዓለም ቤተክርስቲያን፣ በሎዛን ቅዱስ ገብርኤል ቤተክርስቲያን፣ በበርን ቅዱስ ተክለ ሃይማኖት እና ቅድስት ሥላሴ ቤተክርስቲያን፣ በዙሪ ቅድስት ማርያም፣ በባዝል ቅዱስ ሚካኤል ቤተክርስቲያን ፍታትና የምህላ ጸሎታትን አድርሰናል። በመጨረሻም በዓለማዊ ቤተክርስቲያናት ዋና ጽህፈት ቤት የዓለማዊ ቤተክርስቲያናት ዋና ጸሐፊና ዲፕሎማት የተለያዩ ሃይማኖት አባቶች በተገኙበትም ሰባተኛውን ጸሎት አድርሰናል። በተለይ አሁን በመጨረሻ ጸሎት ስናደርስ አብረን ልንመለከታቸው የሚገቡ ነገሮች ነበሩ። እነዚህ ሰማዕታት ከሀገራቸው ሲወጡ ቤተሰቦቻቸውን ለመርዳት ችግረኛ ቤተሰብ ያላቸው ናቸው እና እነዚያ የሰማዕታቱ እናቶች፣ አባቶች፣ ቤተሰቦች የእኛም ቤተሰቦች ናቸው። ሰማዕታቱን ተክተን ቤተሰቦቹን መርዳት ስላለብን በአራት ከተሞች በጄኔቫ፣ በሎዛን፣ በበርንና በዙሪክ ከህዝቡ መካከል በበጎ ፈቃድ ኮሚቴዎችን በማቋቋም የገንዘብ ማሰባሰብ ፕሮግራሞችን ስናካሄድ ቆይተናል። በዚህም በኩል ከህዝቡ የነበረው ምላሽ እጅግ የሚያስደስት ነው። እነዚህ ኮሚቴዎች ገንዘብ ማሰባሰብ ብቻ ሳይሆን ገንዘቡ ከተሰባሰበ በኋላ በትክክል የእነዚህ ሰማዕታት ቤተሰቦች ከታወቁ በኋላ ለእነዚህ ሰማዕታት ኮሚቴዎቹ ናቸው በአካል ለሰማዕታቱ ገንዘቡን የሚያከፋፍሉት።
ለቤተሰቦቹ ማለት ነው።
ለሰማዕታቱ ቤተሰቦች ቀጣዩ ስራ የሚሆነው ምናልባት በዚህም የምትረዱን ይሆናል የሰማዕታቱን ቤተሰቦች አድራሻ በትክክል ማግኘት ይሆናል። ያን እንዳገኘን እንግዲህ እናደርሳለን። ተጨማሪ ዙሪክ ከተማና በሎዛን እንዲሁም በጄኔቫ ከተማ ያሉ ምእመናን 3 ምእመናን ናቸው። በሚያስደስት መልኩ እኛ የነዚህ ሰማዕታት ቤተሰቦች ልጆች ስለሆንን እነሱን ተክተን 4ቱን ቤተሰብ እስከ እድሜ ልክ ለመጦር ፍቃደኛ ነን ያሉ ቤተክርስቲያን እነዚህም ቤተሰቦች ለእይታ እንድትሰጣቸው የጠየቁ ምእመናን አሉ። እንግዲህ ወደፊት ይህንንም በጠየቁን መሰረት እንፈጽማለን። እድሜ ልክ የሚጦሩ ማለት ነው።
ከሟቾቹ የአራቱን
ቤተሰብ ምናልባት ድርብ ያብራን በሳያ ስር ነው ስዊዘርላንድ 4ቱን ከያዘ ሌሎችም ይህን ፈለግ ይከተላሉ ብለን እናስባለን። አሁን ገንዘቡን የምናሰባስበው እስከ ሜይ 17 ብቻ ነው። ከዚያ በኋላ የሚሆነው የቤተሰቡን አድራሻ እና በትክክል የሰማዕታቱን ቤተሰብና ስም ማግኘት ነው የሚሆነው። እስከሚያገኝ ይጠብቃል ወይንም ደግሞ ለተገኙት በወቅቱ እስከ ተወሰነ ጊዜ ገደብ ሰጥቶ ለእነሱ ያከፋፈላል። ወደፊት በኮሚቴው የሚወሰን ይሆናል።
የእነዚህ ሰለባዎች ቤተሰቦች ይህን ፕሮግራም ይሰሙ ይሆናል እና ምናልባት እነሱም ቢሆኑ መረጃ ሊልኩላችሁ ይችላሉ። አድራሻ ካገኙ ልጁ፣ ወንድሙ፣ ረጂው የሞተበት ሰው ሊልክላችሁ ይችላል እና በምን አድራሻ ቢልኩ መልካም ነው? ምናልባት በዚህ አጋጣሚ እኛም ማስታወቂያውን ብንነግር ወደ እናንተ መልእክት ሊልኩ ይችላሉ ማለት ነው።
አድራሻ አለን። የስልክ ቁጥር ምናልባት ካልከበደ ከሀገር ቤት ስልክም ማስቀመጥ እንችላለን። 00 41 22 341 1441 በዚህ ስልክ ቁጥር ሜሴጅም ይቀበላል። መልእክት ቢተውልን ወይም ቢደውሉልን ካገኘንም አገኘን ካላገኘ ሜሴጃቸውን እንቀበላለን። ሌላው በፌስቡክ ደግሞ ኢኦቲሲ ኢትዮጵያ ኦርቶዶክስ ተዋህዶ ቸርች የሚለው ምህጻረ ቃል ስፔስ አድርጎ ስዊዘርላንድ የሚላለ ቤተ ክርስቲያኑ ፌስቡክ፣ በዚያም ላይ መልእክት ቢልኩልን እናገኛለን። ከዛ በተረፈ በቪኦኤ በኩልም እናንተም ጋር ትክክለኛ አድራሻቸውን ከሰጡ ከእናንተም ልናገኝ እንችላለን።
አንድ ጥያቄ አባታችን፣ ባለፈው 15 ቀን በዚሁ ፕሮግራም ከኢትዮጵያ ያሉ አባቶችን የአራት ሃይማኖት አባቶችን ዋና ዋናዎቹን አግኝተን ነበር። ከኢትዮጵያ ኦርቶዶክስ ፓትርያርኩን፣ ከካቶሊኩም ዋናውን ኃላፊ፣ ከፕሮቴስታንቱም ከእስልምና ጉዳዮችም አግኝተናቸው ተወያይተን አንድ መሰረታዊ ጥያቄ አንስተን ነበር። እነሱም ነገሩን ነካ ስላረጉት ወጣቱ ወደ አገሩ ቢመለስ አልምቶ ቢኖር ሰፊ የስራ መስክ አለ የመሳሰለ ሲገልጡልን ነበርና ይሄ እንዳለ ሆኖ እናንተ አባቶች ደግሞ ልጆቹን ወጣቶቹን ተመለሱ ስትሉ አገር ውስጥ ያለው ሁኔታ እንዲስተካከልና ለእነሱ ምቹ ሁኔታ እንዲፈጠር ምን ነገር ታደርጋላችሁ? ከመንግስት ጋርም ተቀራርባችሁ ይሁን በቤተ ክርስቲያን ወይም በሃይማኖት ተቋማትም ተሰባስባችሁ ቢሆን ምን እያረጋችሁ ነው ብለናቸው ነበርና የበኩላቸውን መልሰዋል። እርስዎ እንደ ሃይማኖት መሪ ውጭም ቢኖሩ ወጣቶች ወደ ሀገር ተመልሰው በጥሩ ሁኔታ የሚኖሩበትን ነገር ለማመቻቸት ምን መደረግ አለበት ይላሉ? ለወጣቱ ምን ሊጠብቀው ይችላል? ከሀገር እንዳይወጣስ ሀገር ውስጥ ማስቀረት የሚቻልበት ሁኔታ በእምነት አባቶች በኩል ምን መደረግ አለበት? እንደ የበኩሉን አስተያየት ቢሰጡን። ለምን ይህን ጥያቄ ለእነሱም ስላነሳን ነው።
ለእኔ እንደሚመስለኝ ኃላፊነቱ 3 ክፍሎች ናቸው። አራተኛው እግዚአብሔር ነው። የመጀመሪያው ቤተሰብ ነው። ቤተሰብ በአሁኑ ሰዓት ችግሩም ከኑሮ ውድነቱም የተነሳም ልጆቹ ወደ ውጪ ሄደው ቢኖሩ የተሻለ ኑሮ እንደሚችል ስለሚያስብ ወደ ውጪ የመውጣትን ጉዳይ ያበረታታል። እኔ ከማገኛቸው መካከል አቅም የሌለው ብቻ ሳይሆን አቅም ያለውም ጭምር ሀገሩ ውጪ ቢወጣ የተሻለ መኖር እንደሚችል ስለሚያስብ ያ መንፈስ ብዙ ችግር ያመጣ ይመስለኛል። ያ ስንል ቤተሰብ ብቻ ሳይሆን በውጭ ዓለም የምንኖረው እዚህ ያለ ነው ትክክለኛውን የውጭ ኑሮን በመግለጽ ምክንያቱም እዛ ሄደን የምናሳየው ነገር እዚህ ያለውን እውነት አይገልጽም እና ትክክለኛውን ነገር መግለጥ ማሳወቅ ችግሩንም መልካም ነገሩንም። ሁለተኛው የሃይማኖት ተቋም ነው። ለምሳሌ በቤተ ክርስቲያን ደረጃ ከተመለከትን ከንስሐ አባት ጀምሮ እስከ ቅዱስ ሲኖዶስ ድረስ ይህ ኃላፊነት ሊሰማን ይገባል። እውነት ለማውራት አቶ አዲሱ እኛም ጭምር ስደትን የምናበረታታበት ጊዜ አለ። ለምሳሌ በየአውደ ምሕረቱ ላይ ልጆቻቸው ውጭ ስለሄዱ ጥላ ሲያስገቡ ልልበሉ ገንዘብ አስገብቶ ልልበሉ ያ ልጅ ያቺ ልጅ የት ነው የሄደችው የደረሱ የምናውቀው ነገር የለም። እዛ እልል የሚሉትንም እንዲወጡ የሚቀሰቅስ ጭምር ነው። ስለዚህ የሃይማኖት አባቶች በተቻለ አቅም ማስተዋል እንዲቻል ይህ የስደት ህይወት ጥሩም ይሁን መጥፎ ያለውን ነገር መግለጥ ብንችል ቤተክርስቲያን በዚህ ብዙ ስራ ይጠብቅባታል። ትላንትና እያንዳንዱ ህንጻ የታነጸው ኩበት ሽጠው ቅጠል ሽጠው ምድራዊ ምጽዋት በሰጡ ምእመናን ነው። ያን ደግሞ ዛሬ መልሶ ከቤተክርስቲያን የሚፈልጉበት ጊዜ ላይ እየደረሰ ነው ያለው። በአሁኑ ሰዓት ብዙዎቹ እየተቸገሩ ነው ያለው። ቤተክርስቲያን ልጆቿን ከማስተማር ጀምሮ እስከ ልጆቿ መርዳት ድረስ ሌሎች የእምነት ተቋማት ይህንን ዘርግተው በደንብ ተጠንቶበት አንድ ስራ ከእምነት ተቋማት የሚጠበቅ ይመስለኛል። ሶስተኛው የመንግስት ነው። መንግስት እንደ መንግስትነቱ የዚህ ችግር ምንጭ ምን እንደሆነ በትክክል አጥንቶ ስር ነቀል የሆነ ለውጥ ሊያመጣ ያስፈልጋል። በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ የሚበተነው ህዝብ ለምንድን ነው ህዝብ እየተሰደደ ያለው? ይሄ በደንብ መታወቅ መቻል አለበት። የሚሰደድበት ምክንያት ከታወቀ ደግሞ መንግስት ኃላፊነት ስላለበት ያን የሚሰደድበትን ምክንያት ችግሩ መፍታት ያስፈልጋል። መንግስት ያን ችግር መፍታት ብቻ አይደለም በውጭው ሀገር ያሉትንም ዜጎቹንም ህልውና የመጠበቅም ኃላፊነት አለበት። እንግዲህ እነዚህ ሶስቱ ቤተሰብ፣ የእምነት ተቋማት፣ መንግስት የሚጠበቅባቸውን ግዴታቸውንና ኃላፊነታቸውን ከተወጡ እግዚአብሔር ደግሞ የማይሰማበት ምንም ምክንያት የለም። በዚህ ጊዜ አይመለከተኝም የሚል ከግለሰብ ጀምሮ እስከ ትልቅ ተቋም ድረስ ከመንግስት ድረስ ሊኖር የሚገባ አይመስለኝም። ይመለከተናል የሚል መንፈስ ውስጣችን ሊያደር ይገባል።
መልካም ነው። መልአከ ገነት ቆሞስ አባ ኃይለ ጊዮርጊስ ወልደ ማርያም በስዊዘርላንድ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት አስተዳዳሪ፣ በጣም አመሰግናለሁ። አንድ የመጨረሻ ጥያቄ አቅርቤ በዛ እንዘጋለን ውይይታችንን። ሰማዕታት እያልን ደጋግመን እኛም እርስዎም አሁን አንስተዋል። እነዚህ ሰማዕታት በኦፊሴል በቤተ ክርስቲያኒቱ ዘንድ የሰማዕትነትን ማዕረግ አግኝተዋል፣ ታውጇል ወይንስ ወደፊት ነው? ከቤተ ክህነቱ ቅርብ ስለሆኑ ነው ያነሳሁት ጥያቄውን።
የመጀመሪያው ደረጃ በምን ምክንያት ነው ህይወታቸው ያለፈው የሚል ነው። እንደተነገረው ከገዳዮቻቸው ከአራጆቻቸው እንደተነገረው የመስቀል ተከታዮች መሆናቸውና ክርስትናቸው ነው። አማራጭ ቀርቦላቸው ነበረ። ክርስትናቸውን አንለውጥም አንቀይርም ስላሉ ነው ለዚህ ህልፈት የበቁትና ስለ ክርስቶስ መሞት ሰማዕትነት ነው። ይሄ ምንም ጥርጥር የለውም። ምናልባት የአካሄድ ጉዳይ ከሆነ በሲኖዶስም ደረጃ ቤተሰብ እነዚህን የሰማዕታቱን ክርስትና ስምና ትክክለኛውን መረጃ እንዲያቀርብ ጠይቋል። በየዓመቱ መታሰቢያ ለማድረግ እኛ አሁን በአሁኑ ሰዓት እነዚህ ሰማዕታት ነፍሳቸውን ገነት መንግስት ሰማያት አዋርስ ብቻ ሳይሆን በረከታቸውን አሳድርብን ሁሉ እያለን ያለ ነው። የአካሄድ ጉዳይ ቀን ሰይሞ ስም ጠቅሶ ልክ በስንክሳር እንደምንመለከተው መታሰቢያ ለማድረግ ግን ሲኖዶሱ የቤተሰቡን እርዳታ ጠይቋል። ያ ሂደት ላይ እንዳለ ነው ያለኝ ግንዛቤ።
በድጋሜ ስለ ጊዜው በጣም አመሰግናለሁ። መልአከ ገነት
እግዚአብሔር ያክብርልኝ። ለዚህ ልብን ለሚነካ ወንድሞቻችን ታሪክ የልቤን ሀሳብ እንዳካፍላችሁ ስለጋበዛችሁኝ በእግዚአብሔር ስም በስዊዘርላንድ ምዕመናን ስም ከልብ አመሰግናለሁ።
ምስክር የጠፋው ትውልድ እድምተኛ ደራሲ ሊናገሩ ነው።
በቀድሞ የኢትዮጵያ አየር ኃይል ካፕቴን ማለትም የሻምበል ማዕረግ ደርሰዋል።
ከሀገር ውጭ ሄዶ ለመማር በገጠማቸው እድል የፒኤችዲ ዲግሪያቸውን ይዘዋል።
ካፕቴን ማለት ሻምበል ወይም ዶክተር ልበሎ?
ካፕቴን ዶክተር ለማ ብትለኝ ፕሌን
ግን እንደው
ኮንፎርታብል ሆናል።
ማዕረጉ ካለ በማዕረጉ ልጥራ ብዬ ነው።
ምንም ችግር የለው።
በካፕቴን ልሄድ
ይሻላል።
በአየር ኃይሉ
ቀበላል።
እስቲ አጠር ባለመልኩ እንታወቅ። እንደ አውሮፓ አቆጣጠር በ1956 አዲስ አበባ አባ ኮራን ሰፈር ተወልደው መጀመሪያ ደረጃን ወሰን ሰገድ፣ ሁለተኛ ደረጃን ሉል መኮንን ጀምረው ሳይጠናቀቅ ዘመቻ መጣና በወለጋ ክፍለ ሀገር ገተማ በተባለች ትንሽ መንደር አንድ ዓመት ቆዩ። ከዚያስ
ሁለተኛው ዓመት ሲደገመብን ጥዬ ወጣሁ። ቀድሞ የኢትዮጵያ አየር ኃይል ገባው። ማታ ኦልሬዲ አዲስ አበባ ዩኒቨርሲቲ ትምህርት ጀምሬያለሁ። ማኔጅመንት ኤንድ ፓብሊክ አድሚኒስትሬሽን ቢኤ ዲግሪን ወሰድኩኝ። ተመልሼ አየር ኃይል በኦፊሰርስ ኮርስ በምክትል መቶ አለቅነት ማዕረግ ተመረቅኩኝ። ወደ ራሽያ ለከፍተኛ ትምህርት ተላኩ። በኢኮኖሚክስ ማስተር ሴንስ ሰርቻለሁ። በዚሁ በኢኮኖሚክስ ፒኤችዲን በእነሱ አስፒራንቱራ ይባላል። እሱን ኢኩቪቫለንቱ ያው ዶክተር ነው የሚሉት። እዛው ያለሁ ነው እንግዲህ የኢትዮጵያ ሁኔታ ተለወጠና ወደዚህ ወደ አሜሪካ ዲቪ ሎተሪ ደረሰኝና በቀጥታ መጣሁኝ። እንግዲህ ወደ 17 ዓመት ተኩል ሊሆን
አነሳሳችን ስለ ልብ ወለድ ድርሰታቸው ነውና በቀጥታ ወደዚያ ወደ ተነሳንበት ርዕስ እንሄድ። ምስክር የጠፋው ትውልድ እድምተኛ ልብ ወለድ ዋናው ገጸ ባህሪ ምስክር ካፕቴን የማን ተምሳሌት ነው? ማንን ይወክላል? ያለፈውን? የእኛን ትውልድ? የወደፊቱን? የትኛው ትውልድ
ምስክር የሚወክለው? እኔን አንተን በእኛ ትውልድ የነበረውን ነው። ግን ያ ትውልድ እንደምናውቀው ያሳለፈው ህይወት መጥፎ ነበር። በዚህ ምክንያት የተነሳ አገሪቷ ትልቁን ኃይሏን የወጣት ትውልድ በብዙ ምክንያት አጥታለች። ያንን ለማመላከትና ቀጥሎም አሁንስ በዛው መንገድ ላይ ነው ያለ ነው ወይስ አይደለም የሚለውን ጥያቄ ነካክቶ አንባቢው የራሱን ፍርድ እና ድምዳሜ እንዲሰጥ በእኔ ግምት አሁንም በዛው መንገድ ያለን ይመስለኛል። መጽሐፌን ለሚያነቡ ሰዎች ይሄን ፈልገው እንዲያገኙት ነው የምፈልገው።
ልቦለድ ነው፣ ታሪካዊ ልቦለድ ልንለው እንችላለን። ምስክር
ማለት ይቻላል። ይሄ ጽሁፍ የተመሰረተው ነባራዊ ሁኔታ ላይ ነው። ከማቃቸው ካየኋቸው ምስክርነት ልሰጥ ከምችልባቸው ነገሮች ላይ የተነሳ ስለሆነ ታሪካዊ ልቦለድ መባሉን የምቃወም አይመስለኝም። ብዙውን ነገር በየቤታችን ወይም በምንገናኝበት ቦታ ሁሉ እናነሳለን። ይሄን እና በዚህ ዘመን እኮ ይሄ ሆኖ ነበረ፣ እንዲህ አይነት ጥፋት ጠፍቶ ነበረ እያልን የምናወራው ነገር የሚያስተላልፈው የሚያስተምረው ነገር ካለ ለምን አይሞክርም ከሚል ነው የኔ አላማው።
ወደፊት ቀጣይ ስራ እንዳለ በግል ማጫውተውኛል፣ መጽሐፉ በተመረቀለትም ተነግሯል። ምናልባትም ስለ አሁኑ ግን ይሄ ስራ ለአሁኑ ትውልድ ልጻፍ ቢሉ ድግግሞች ነገር አይሆንም? ስለ አሁኑ ነገር ያልተነገረስ እዚህ መጽሐፍ ላይ ምን አለ? ምን ሊጽፉ ነው? ስለ አሁኑ ልጻፍ ቢሉስ ቢባሉ ምንድን ነው ማለት?
ቁም ነገሩን ብቻ ነካካንና አለፍን ነው እንጂ ወደ ኋላ ትንሽ ልመለስና መጽሐፍ የኢንተርቴይንመንት የማዝናናት ኃይልም አለው። ከዛም አንጻር ልቦለድ እድሉን ይሰጣል። ካራክተሮችን ባህሪዎችን ፈጥረህ አንባቢህ እንዲዝናና እንዲጫወት የራሱን ህይወት በዛ ውስጥ እንዲያይ እያደረግከው ለማዝናናትም ይደረግ። ይሄ አንዱ ፈርጅ ነው። ሌላው ወገን ግን ትልቁ ነገር ቁም ነገሩን የማስተላለፍ ጉዳይ ነው። ስለዚህ የሚቀጥለው ነገር የሚሆነው ምንድን ነው? የባህሪ የካራክተር ለውጦች ይኖራሉ። ግን ስትሬስ ማድረግ የምፈልገው
አጽንኦት
መሰለኝ ምንድን ነው ቀጣይነቱ እንዴት ነው? ለሀገሪቱ እጣ አልቆመም ያለፈው ታሪክ። ወጣቱ አሁንም ያለበት ሁኔታ የሚያሳየን ልክ ያለፍነውን አይነት ይመስላል እና ይሄንን እንዴት አድርጎ ነው መለወጥ የሚቻለው ከሚል አነሳስ ነው ለመጽሐፍ የምፈልገው እና ይሄ በትልቁ የምታየው ነው። ግን የማዝናናት እሴቱም እዛ መጽሐፍ ውስጥ ይኖራል የሚል ግምት አለኝ።
ግን ይሄን ያመጣሁት ለምንድን ነው? ድግግሞሽ የሆነ ቦታ ልምሉ። አሁን ለምሳሌ ምዕራፍ 18ን ብናይ ያን የጠፋ ትውልድ በዛሬው ላይ አየዋለሁ። ምስክር በየቦታው በየመጠጥ ቤቱ በየቡና ቤቱ የሄደበትና ቡና ቤት ከሚያስተናግዱ ሰዎች ጋር የተገናኘበት ምዕራፍ እዛ ውስጥ ይገኛልና መጽሐፉ ላይ መግቢያው ላይ መጨረሻ ያለውን እንኳን ብንመለከት ለምን ያ ትውልድ እንደመረጡ ሲገልጹ ለህዝብ ፍላጎትና ምርጫ ስልጣን ላይ የተቀመጡ መንግስታት ሁሉ ያለ ህዝብ የተቀመጡ መንግስታት ሁሉ መሰረታዊ ባህሪ ብቻ ይሁን መጨረሻቸው ምን ያህል ተመሳሳይ እንደሆነ ስለምገነዘብ ይህንኑ ለአንባቢያን ለማሳየት በመፈለግ ነው። እነዚህ ከህዝብ ፈቃድ ውጭ ያሉ መንግስታት መጨረሻቸው ምን እንደሆነ የማሳይበት ነው። ይሄ የአሁኑን ትውልድ እጣ አያመጣም?
ያመጣል። ቀድመህ እንትንን የሚቀጥለውን
ሚስጥር ላውጣ ነው
እንዳታመጣብኝ ነው። እኔም ትንሽ በዚህ ላይ
መጽሐፉ በግድ ያመጣለህ ካፕ መጽሐፉ
ልክ ነው።
በአስተዳደር ላይ ያሉ በስልጣን ላይ ያሉ የሚያደርጉት ነገር ድሮ እነዛ ፋይሉ ይዘጋ የሚሉት በምስክር ጊዜ ያሉት ዛሬ አዲስ እንኳን ምናልባት ተባብሶም አለ ሌሉ የሚችሉ ሰዎች ይኖራሉ።
ትክክል። በዚህ አገላለጽ እስማማለሁ። እንደውም በአንድ አረፍተ ነገር እኔው ካል ቲያትሩም ተውኔቱም አለ የተለወጡት አክተሮቹ ብቻ ይመስለኛል። ይሄንን ማመላከቱ እንግዲህ አስፈላጊ ነው እና ቅድም እንዳልኩ መጽሐፍ የማዝናናት ኃይልም አለው።
ያን የተበላሸ ትውልድ እንዳይደገም እንደ አብነት ምን አቀርባለሁ እዚህ መጽሐፍ ላይ?
በዚህ መጽሐፍ ውስጥ አቶ በለጠን ምትወስድ የጠየቀውን ጥያቄም ይመልሱልኝ ይመስለኛል። አንጀታቸው ቆሽታቸው የሚደብን ጨጓራቸው የሚላጡ ሰዎች በዛ ስርዓት ውስጥ ነበሩ። የራሳቸውን የሚችሉትን ያህል አድርገው መጨረሻ ላይ እነሱም ራሳቸው በጤናም ጉለት ይሁን በስደትም ወጥቷል። ግን በቂ ስላልነበረ ያው
ምስክር ለዛ ለጠፋ ትውልድ ምስክር ከመሆን ያለፈ ያን የጠፋ ስርዓት እንዳቶ በለጠ አጉልቶ የሚያሳይበት አንድም ቦታ የለም። የወቅቱ ተራማጅ ምስክር ሆኖ ቁጭ ያለ ሰው ነው እንጂ እንደ ገጸ ባህሪነቱ ብዙ ነገር ያወጣ መናገር መቻል ነበር። እንደዛ ለምን አላረጉትም?
ልክ ነው። በዚህ ስማማለሁ። የዛ ትውልድ ጀግና አልነበረ ምስክር። ግን ባለው ሁኔታ መጀመሪያ የራሱን ህይወት ለመለወጥ ትልቅ ጥረት ያደረገ ሰው ነው። ከምንም ከተራ ቤተሰብ ውስጥ ወጥቶ ራሱን ሰው ለማድረግ የተማረ ሰው ነው። በዛው ሊቀር ይችል ነበር ካለበት ችግር አንጻር። ከዛ በኋላ ደግሞ በስራ ላይ ከተመደበም በኋላ የሜላትን አባት ነጻ ለማውጣት ከሳ የኤልሳን አባት ለማውጣት የበኩሉ ሙከራዎች ብዙ አድርጓል። ግን ርቆ መሄድ አልቻለም ነበር። ያ ትውልድም ይሄ ነው። ያ ትውልድ ሞቷል። ያ ትውልድ ታስሯል። ስርዓቱን ለመለወጥና በጎ ነገር ለማምጣት ግን ሳይችል ቀረ። ተደናቀፈ። ራሱ ነው የጠፋው።
አጨራረሱ መጽሐፉ እንደምንጠብቀው አልሆነም የሚሉ ሰዎች ሊያጋጥሙ ይችላሉ። ምናልባት እኔም አንዱ ልሆን ይችላለሁ። በደንብ ያነበብኩት መጽሐፉን አንዳንዴም ወደ ኋላ እየተመለሱ እየደገምኩ ከሜላት ጋር የነበረው ግንኙነት እና ከኤልሳ ጋር ያሳለፈውን የፍቅር ጊዜ ሳስብ እንዲያውም መጨረሻ ላይ ከሜላት ጋር በትዳር ጓደኝነት የሚኖሩ አድርጌ ዝም ብዬ ገምቼ ነበረ። ብትንትን ያለ አጨራረስ ነው። እንዲያውም ከሜላት ይልቅ ደግሞ ከኤልሳ ጋር አገናኝተውታል። ከኤልሳ ጋር አንድ ምሽት አሳልፈዋል። እንደ ቅርበትና እንደ አብሮ መስራታቸው ውይይት ክለብ ሳይቀር አብሮ እንደ መቀመጣቸው በሩቅ እየተያዩ የመፈቃቀድ የበሩት ያን ያህል የደረሱ ሰዎች ምንም ሳይሆኑ ቀሩ። ምናልባት አንባቢ ይሄ ነገር አይሰማውም ነው ሆን ብለው ነው
ሆን ብዬ ነው። እንደውም የመጽሐፉ ውበት እዛ ላይ ያለ ይመስለኛል። ከኔ ግምት አንጻር ለምን ብትለኝ ጀምሮ መጨረስ የማይችል ትውልድ ነበር። ለምንድን ነው? የተስተካከለና የተመቻቸ ሁኔታ ስላልነበሩ በእድሜው ትዳር መያዝ የማይችል ትውልድ ነበር። እና እንዲህ የተስተካከለ ነገር አልነበር። ከራሱ ጥፋት አልነበረም ትውልዱ። ከነበረው ስርዓቱ ያመቻቸለት በጎ ነገር አልነበር። የተዋከበ ትውልድ ነው። ስለዚህ ጀምሮ መጨረስም የማይችል ነበር። ከሌላውም ቶ ከፍቅር እንኳን አንጻር ዘርቶ መልቀም ያልቻለ ትውልድ ነው። እና ምን ያህል ሚዝረብል እንደነበረ ትውልዱ ለማሳየት ነው። ደግሞ ይሄ እውነት ነው። በሁላችንም ህይወት ውስጥ ወደ ኋላ ብትመለከተው በእድሜያችን እንኳን ተድረን ወግያየን ብዙ ሰዎች ያለን አይመስለኝም። እና ይሄ እዛ ውስጥ የተንጸባረቀ ይመስለኛል። ሌላው ምንድን ነው? የልብ ወለድ ጽሁፍ አጻጻፍ የማንጠልጠል ሰስፔንስ መኖር አለበት።
እሱ ተሳክቶለት
በተፈጥሮችን ሁልጊዜ በእንትን መልክ ቢያልቅ ነው የምንወደው። በጥሩ ሁኔታ ቢያልቅ ነው። ቢጋቡ ኖሮ ጥሩ ነበር የሚል ነገር አለ
አይነት። ግን እንዳሉት ትውልዱ ራሱን መግለጥ የማይችል እንኳ ምስክርም በዚህ የተነሳ ነው። እንደምትወዳት ነገራት ሲባል እንኳ መንገር አንደበቱ ከአንደበቱ ማውጣት አልቻለም።
ምስክርን አሁን ጥሩ እንትን ነው የጠቀስክልኝ። ለምንድን ነው ገፍቶ ያልጠየቃትና ወደ ትዳር ለምናገ ብትል ቤት እንኳን አልነበረው። የሚኖረው አንድ ክፍል ውስጥ ተከራይቶ ነበር። እና እዛ ቤት ውስጥ ትዳር የመመስረት እንኳን እንትን የለውም። እና ትዳርን የመሸከም እንትኑ አቅሙ እንኳን ለማዳበር ያልቻለበት ሁኔታ ነው።
ትዕግስቱና ጨዋነቱ ግን የዛ ትውልድ አይደለም። የዛ ትውልድ እኮ በጣም ደፋርና አንዳንዴም እሱ አሁን እቤቱ ሜላት ስታድር መሬት ሲተኛ እሱ አልጋ ለቆ ደግሞ ምንም አይተዋውቁም አይባልም፣ ብዙ ደረጃ ተዳርሰዋል። ልብ ለልብ መፈቃቀድ አለ። ያን አጋጣሚ ሊጠቀም አልቻለም። እና እውነትም የጠፋና የደከመ ትውልድ ነው።
ምንድን ነው እሱ አሁን አንዳንድ ሰዎች ያነበቡ ይህንንም እንደውም ኤዲት ያደረገልኝ ሰው ይሄ ሊሆን አይችልም፣ ይሄ ምናባዊ ነው ነው ያለኝ። እንዴት ሊሆን ይችላል አለኝ። ግን ምስክር እኔ ሳልኩት እንደዛ ነው። ከዛ በፊት ተነጋግረው ቢሆን ኖሮ በመካከላቸው የፍቅር መሳሳብ መኖሩን እንዲሁ እኮ በሩቅ እኮ ነው ፍላጎት፣ ሁለቱም ፍላጎት አላቸው፣ ግን በሩን አልከፈቱትም። ቢሆን ኖሮና ቤቱ አድራ ምንም ነገር ሳይሆን ቢቀር ኖሮ አሁን ያልከውን አስተያየት መስጠት ይቻል ነበር። ምንም አልነበረም። ምስክር አእምሮ ውስጥ አድቫንቴጅ ወሰድኩኝ
ላለመባል
እና ይሉኝታ ይዞት ነው ያንን ያላደረ። ፍላጎቱማ ነበረው።
ምልክቱን ማሳማ ሰጥታለች በብዙ መንገድ፣ ሰንጋው ሲመጣ የመሳሰለ እያለች የምትቀልደው የዛ ነጠብራቅ ነው። መልካም፣ ወደ እርሶ ሌሊት ወደ ግሎ፣ በዘመነ ደርግ ኢትዮጵያ ውስጥ ዘር ሰርተዋል።
ትክክል።
ምናልባት አንድ ሰው በዛ ዘመን ሰርተው የዛ ዘመን ተጠቃሚ ሆኖ አሁን ምን ያወራሉ? ደፈር ካለም እንደው እንደ ካድሬም ሊቆጥረው ቢችል አንድ ሰው ደፋር እንደዚህ ቢናገር ምን ይላሉ?
ይሄ በጣም ጥሩ ጥያቄ ነው እና ከሁለት አቅጣጫ ነው መልስ መስጠት። በመጀመሪያ እኔ ራሴ የዛ ፍርአት ፕሮፌሽናል ወታደር ነኝ ጂ ከጫካ ውስጥ በሽፍትነት ለሚተዳደር ኃይል ሊቆምኩና ያደርኩ ሰው አልነበርኩምና ኢትዮጵያን አየር ኃይል በመስራቅ አፍሪካ ውስጥ ተወዳዳሪ ያልነበረው ትልቅ ድርጅት አባል ነኝ። የተማርኩ ፕሮፌሽን የነበረኝ ከዚህ አንጻር ያን ፍርአት ያገለገልኩት ከፕሮፌሽኔ አንጻር ከዛ አልፌም ደግሞ ሰራዊቱን አገልግያለሁ። ሰራዊቱን ልሳን በሜካፕ ኤዲተርነት በአምድ አዘጋጅነት ሰርቻለሁ። ያ የኢትዮጵያ ሰራዊት ኢትዮጵያን ከሶማሌ ወረራ ያዳነ አንድነቷን የጠበቀ ሉዓላዊነቷን የጠበቀ የታገለ የሞተ ሰራዊት መጨረሻው አላማረም እንጂ። ስለዚህ እኔ ፖሊሲ አውጪ አልነበርኩም፣ ፖሊሲ አስፈጻሚም አልነበርኩም። ስለዚህ ራሴን የማየው ከዚህ አንጻር። በሌላው ግን በማንኛውም ስርዓት ውስጥ የሚያገለግሉ ሰዎች የዛ ስርዓት ካድሬዎች ናቸው ማለት አይደለም። ፕሮፌሽናልስ አሉ። የዩኒቨርሲቲ ሌክቸረር ሊሆን ይችላል፣ ወይም የተለያየ ድርጅት ስራ አስኪያጅ ሊሆን ይችላል። እነዚህ ሁሉ በዛ ስርዓት ውስጥ የሚጠቃለሉ ሰው ልክ እንደ ሰራዊቱ አባል ማለት ነው።
የሰጡኝ ምሳሌ ትንሽ እንደው እንዴት ነው፣ ለምሳሌ የዩኒቨርሲቲ ሌክቸረር ወይም የዩኒቨርሲቲ መምህር ይሆናል። እርስዎንና አንድ ዩኒቨርሲቲ ሌክቸረር ግን በአንድ አርጊያ ላይ ነው። ዘመኑ የደርግ ዘመን ነው፣ የወታደራዊ አገዛዝ። ይሄንን ወታደራዊ አገዛዝ ፈላጭ ቆራጭ አምባገነን ስርዓት ያገለገሉት በቅንነት ነው እና ያኛው ምሳሌ አብሮ ይሄዳል ወይ ለማለት ነው።
ቅንነት የሚለውን ቃል አልቀበልም።
እሺ፣
በዛ ስርዓት ውስጥ አየር ኃይል ገና ትምህርት ስጀምር ነው እንግዲህ በኢህአፓነት የታሰርኩት። ያንም በልቤ አምጬያለሁ። ከዛ በኋላ ታጠጋ የጣ ሜካፕ ኤዲተር ሆኜ አምድ አዘጋጆችን በምሰራበትም ጊዜ ይህን ያን የነበረውን አስተዳደር የምችለውን ያህል በምችለው መንገድ እየተቸው ያለፍኩ ነው እና ሊናን የሚወቅስ ምንም ነገር የለም። ከዛ አንጻር ነው የማየው እና ሌላውም አንባቢውም ከዚህ አንጻር ይመለከተዋል ብዬ ገምታለሁ። እኔ ካድሬ አልነበርኩም ባጭሩ።
መልካም። ጋዜጠኛ የመሆን ፍላጎት እንደነበረዎት ሲናገሩ ሰምቻለሁ በመጽሐፍ መረቃውም ጊዜ። እሱን ደግሞ መናገሩ አልገረመኝም። እንደውም እስካሁን ለምን ዘገዩ የሚያሰኝ ነው። እንደው ፊት ለፊት ምስጋና ብዙ አይመችም በእኛ ባህል እንጂ ድንቅ አጻጻፍ ነው። በዚህ የተነሳ አንዳንድ ነገሮች አገላለጥ ላይ ስዕላዊ የሆኑ አገላለጦች አሉና በጣም ይሄ መቼም የሚገርም ነው። እነዚህን ሁሉ ሳይ የበለጠ በድርሰቱ መግፋት ነበረበት ላለሁና እና ይሄ በጣም ውበት ሰጥቶታል ማለት ይቻላል። ምንድን ነው እዚህ ሀገር የሚሰሩት ካፕቴን? በጣም ሰፊ ውይይት ነበረንና ካፕቴን ለማ አሁን ያነሳሁትን ጥያቄ የሚመልሱበትን ስለ መጽሐፉም አንዳንድ ነጥቦችን የሚያወሱበትን ቀሪ ክፍል በሌላ ጊዜ ለማቅረብ እንሞክራለን። አድማጮች፣ ወደ ቀጣዩ ዝግጅት እናልፋለን። በነገራችን ላይ እናቶች እንኳን ለዛሬው ቀን አደረሳችሁ። ዛሬ ማዘርስ ዴይ ወይም የእናቶች ቀን የሚባለው ነውና መልካም ቀን እንመኛለን።
ትውልደ ኢትዮጵያ ቤተ እስራኤላውያን በተደጋጋሚ የዘር መድሎ ተደረገብን ሲሉ ይደመጣሉ።
ያለፈው ሳባራ ሌላ ዘረኝነት ተከሰተ ብለውም ባለፈው ሰሞን የተቃውሞ ሰልፍ አካሂደዋል።
እኛም የነገሩን መነሻና መድረሻ ከቦታው ጠይቀን ዘግበናል።
ቀጣዩ የዛሬ ውይይት ግን ለምንድን ነው ቤተ እስራኤላውያን ላይ ይሄ ሁሉ ነገር የተደጋገመው?
መሆኑን ምንጩ ታውቋል? መፍትሄውስ?
ሁለት ለጉዳዩ ቀራቢ ናቸው የተባሉ እንግዶችን አነጋግረናል።
ባለፈው ሰሞን ያነጋገርናት በዚያው የምትገኘው ጋዜጠኛዋ ጸጋ ፋንታሁን መላኩ አንዷ ስትሆን
የቀድሞ የፓርላማ አባል ሽሞን ማለትም ስምዖን ሰሎሞንም አብረዋሉ። ዛሬ
መጀመሪያ ነገር ያው በኢንተርናሽናል ሌቨል ስንወስደው ወደ ሌላ ሀገር ስናወዳድረው በአፍሪካም በአሜሪካም በኤሮፕም በሁሉም ስንወስደው ያው ብዙ ለማለት አይቻልም፣ ግን እኛ ኢትዮጵያዎች እዚህ ያለን ያው እኩልነት ስላለ በጁሽ ሁነን እንደ ሁሉ መኖር ስለምንፈልግ አንድ ነገር ትንሽ ነገር ቢሆንም ሆኖ ብለን ሁላችን እንወጣለን። ምክንያቱም ጥቆናና ወይም ደግሞ የዘረኝነት አክቲቪቲስ ስለማንቀበለው ሁላችን እንደተደረገ ባለፈው ሳምንት እንወጣለን። አሁን ያለው እዚህ ሀገር ምንድን ነው? በመንግስቱ ፖሊሲ ስንወስደው ምንም የዘረኝነት ፖሊሲ ወይም የዘረኝነት መምሪያ የሚባል የለም። እንዲያው በባጀት በእንክብካቤ በመንግስት ስንወስደው በቤቶችም በሙሉ በትምህርት ቤትም ስንወስደው ከበላይ ነው ያለ። ይሄ ፖሊሱ በደማስ የጠቃ የወጣ ምንድን ነው? አሁን ደማስ ልጁ ስንወስደው ከፍ ያለ ነው። በጣም ጥሩ ልጅ የሰራው በሙሉ በጥሩ ሁኔታ የሚሰራ ጥሩ አስተያየት ያለው ለወደፊቱ የሚያስብ እንዲያውም የሚነገር ነገር ወላጆቹም የሉት ሙሉታቸው ሙተዋል። ከወንድሞቹ ነው የሚያድግ። ጥሩ ልጅ ነው፣ ግን መጥፎው ፖሊሱ ነው። እሱ መጥፎ ስለሆነ እሱ ታች ስለሆነ አስተሳሰቡ ሁሉ የድሮ ፕሪሜንቲቭ ስለሆነ እኛ ምንለው ምንድን ነው እንደዚህ ነገር ሲሆን ትልቅ እርምጃ መውሰድ አለብን። ፖሊሱ መውጣቱ ከፖሊስ ብቻ ሳይሆን የሚገርም ነገር ስብሰባ ነበረን ፖሊሶቹ ጋር። ያው እነሱም በጣም ነው የነካቸው። እነሱም አፍረዋል። እነሱም የሚያደርጉትን ነው የጠፋቸው። አሁን ግን ትንሽ ኮሚቴ ተቋቁሞ እኔም አለሁበት እዛ ውስጥ ፍርድ ቤት እንዲቀርብ። ያው ክሪሚናል ነው፣ ፖሊስም ቢሆንም ክሪሚናል ነው፣
ወንጀለኛ ነው።
እና ሌሎችም አሁን አራዝሜ ለመናገር አልፈልግም፣ ብዙ እርምጃዎች ተወስነዋል፣ የሚቀጥለው ዘርዝረዋል።
ጥሩ፣ ወደ ጋዜጠኛ ጸጋ ልሂድ። ግን አንድ ነገር አቶ ሽሞን ሲናገሩ እንደሰማሁት እኛ እንደውም የበለጠ ክብካቤ ተደርጎልን በበላይነት እንታያለን ብለዋል። ይሄንንም እስቲ እንደው እንድታየዋለሽ ጸጋ።
እሺ፣ በመጀመሪያ ደረጃ ዘረኝነት ስንሄድ በዓለም አቀፍ ደረጃ ዘረኝነት በሁሉም ቦታ ያለ ነው። ነገር ግን እዚህ ላይ ለየት ያለ ነገር አለ። ከኢትዮጵያ ወይም ከአፍሪካ የሚሄድ በሙሉ ጥገኛ ወደ ሰለጠነው ሀገር የሚሄደው በሙሉ የዛ ሰው ጥገኝነትና የኛ የቤተ እስራኤሉ መሰረታችን መነሻችን የተለየ ነው። እኛ ቤተ እስራኤሎች ጥገኞች አይደለንም። ነገ ጠዋት ኢትዮጵያ ልንመለስ አይደለም። እኛ የመጣ ነው ወደ ትውልድ ታሪካዊ ሀገራችን ነው እና የእኛና የሌላው ጥገኛ መሰረቱ ታሪካችን የተለያየ
እና እንኳን ዘረኝነት ቀደም ሲል አቶ ሽሞን ያሉት እንኳን ልንጨቆን እኛ የበላዮች ሆነን ነው የምንታየው ያሉት።
ያ ምንድን ነው? በመንግስት ደረጃ ዘረኝነት የሚባል ነገር የለም። የዘረኝነት አመለካከት ያላቸው ሰዎች አሉ። ሌላው ደግሞ ምን አለ፣ የዚህ የኑሮ ሁኔታን ስንመለከት ህብረተሰቡ የቤት መግዣ ገንዘብ መንግስት ይሰጣል። 90% ስጦታ ነው። ስለዚህ ህብረተሰቡ ሄዶ የሚገዛው የት ነው? አነስተኛ በቀላል ዋጋ በሚገኙበት ቦታዎች ቤት ይገዛል። የእኛ ህብረተሰብ ካለመማሩ የተነሳ ከገጠሪቱ ኢትዮጵያ ከመምጣቱ የተነሳ ኢትዮጵያ እንደተለመደው ጎረቤት፣ አጎቱ፣ አክስቱ፣ አያቱ፣ ቅድመ አያቱ፣ ወንድሙ ስለሚኖር እዚህም አንድ ላይ መኖር ይጀምራል። ህዝቡ አንድ ላይ በሚኖሩበት ጊዜ ያን አካባቢ በሙሉ በእኛ ህብረተሰብ ይያዛል። የእኛ ህብረተሰብ ያን በያዘ ጊዜ በአካባቢው ያሉ መዋለ ህጻናት፣ ትምህርት ቤቶች በእኛ ልጆች ብቻ ይያዛል፣ ቁጥሩ ይበዛል። ያ ለእኛ ለራሳችን ከሌላው ህብረተሰብ ጋር ለመራመድ መሰናክል እየፈጠረብን ነው። የደማስን ጉዳይ ተናገረ ወንድሜ ሽሞን የተናገረው። የደማስን ጉዳይ የፈጸሙ ፖሊሶች በአንዳንድ ቦታ ዘረኛ ሰዎች አሉ። ፖሊስ ጣቢያም በፖሊስም የሚያገለግሉ እንዲህ አይነት ባለጌ ዘረኞች አሉ። የእስራኤል ፖሊስ ሰራዊት ወይም ደግሞ የፖሊስ ክፍሉ ሙሉ በሙሉ ዘረኛ ነው አይደለም።
ግን በእስራኤላውያን በማህበረሰቡ ውስጥ ግን ቤተ እስራኤላውያን እንደ እስራኤል ዜጋ ተቀባይነት ሙሉ ለሙሉ አላቸው ማለት ይቻላል?
ማለት ብቻ ሳይሆን ያለ ነው
ሙሉ በሙሉ አለ። በማንኛውም በኩል ተሳትፏለን። ይሄ ወንድሜ ሽሞን ባለፈው ፓርላማ ነበር። እኔ በቴክኒክ ጉዳይ ነው የቀረ እንጂ አሁን እኔም ፓርላማ ከመግባት አልፎ ሚኒስትር መሆን የሚችል ሰው ነበርኩኝ። በሙያውን ብትኖር እኔ ጋዜጠኛ ብዙ አመት ሰራለሁ። በማህበሩ ተመራጭ ነኝ። ስንተኛ? አራተኛ ተርም። በማህበሩ የኤቲክስ ፍርድ ቤት አለን፣ ዳኛ ነን። በዚህ በመከላከያ ኃይሉ በእስራኤል ውትድርና ሁሉም ነገር ሙሉ በሙሉ መብት አለን።
ግን ሁለታችሁም ከነገራችሁኝ ጸጋ ልጨምሪበት ትችያለሽ። ጠቅላይ ሚኒስትሩም ቢሆኑ ይሄ ነገር ተደጋገመ፣ ካሁን በኋላ ዘረኝነት እዚህ አገር ውስጥ አናይም ብለዋል። ፕሬዚዳንቱም ደግሞ ለቤተ እስራኤላውያን ተገቢ ትኩረት አልሰጠንም ነበር ብለው አምነዋል። ከዚህ ቀደም ችግር ነበር ማለት ነው። እና ያ ነገር እንደገና ለምንድን ነው የተመለሰው ነው የመጀመሪያ ጥያቄ።
አንድ ነገር ልጨምርበት፣ ትንሽ ነገር ቢሆንም በግለሰቦችም ፖሊሶቹም ሆነ ሌሎቹም ሆነ ሲደረግ ሁሉ ቆሞ ይናገራል ደሞ ይገባዋል ምክንያቱም አንድ ሰው በዘረኝነት እንዲጨቆን የለበትም ዋና የኛ ትኩረት ምንድነው ዘረኝነት እንዳይኖር አለ ችግር አለ በራሻዎችም ላይም አለ በተለያዩ አገሮች ሲመጡ ያው ሁሉም እንትን ይላል ግን እንዳይኖር መኖር የለበትም በሚል
በተለይ በቤተ እስራኤላውያን ላይ ያነጣጠረ ዘረኝነት የለም በሁሉም ላይ ያለ ነው የሚሉት
በሁሉም ነው ያለ ግን ከኛ ጋር ሲሆን ያው እኛ ዝም ብለን እዚህ ሀገር መተን ልዩነታችን ዝም ብሎ በታሪካችንና በባህላችን ብቻ ሳይሆን ቀለማችንም ይታያል ጥቁሮች ነን የለም አይደለም እምለው አለ ግን እንታገላለን ይሄን ነገር እንዳይኖር
ማለት ተቃለያ
እኔ እምለው ሁለት ነገር አለ አንደኛ ባለፈው በ96 ዓመተ ምህረት የደሙ ሁኔታ የተደፋ ችግር የለም አይደለም ሁሉም ነገር ንጹህና አሁን እኛ ምን ነገር ምንም ነገር የለም ብለን አይደለም
በሌሎቹ ላይ ደሙ ይሄ አይታየም በብዛት ጸጋ እኔ ላና ሳይፈልኩት ከአሜሪካ የመጡ ከጣሊያን ሌሎችም አሉ ግን በኢትዮጵያውያን ላይ ተደጋገመና ምንድነው ዛሬ ምን ሁኔታ ላይ ናችሁ ለማለት ነው
ነው በሁሉም ላይ ያለ ዘረኝነት በሁሉም ላይ በእኛ ላይ ግን ያለው ምንድነው አንደኛ ይሄ ነገር ዘረኝነቱ አለ በሁሉም ህብረተሰብ ላይ አለ የኛ ግን ምንድነው ራሳችን ባክግራውንድ የመጣንበት ያልተማርን መሆናችን ሁለተኛ ደረጃ ደግሞ በቀለማችንም ላይ ደግሞ ጥሩ አመለካከት የሌላቸው አሉ ነገር ግን በመንግስት ደረጃ ስንሄድ እኛን በዚህ ህብረተሰብ ለማቀላቀል በጥሩ እንድንኖር የሚደረገው ጥረት ከፍተኛ ነው። ቀደም አቶ አዲሱ የጠየቀው ጥያቄ ፕሬዝዳንት ሩቢ ሪቭሊን እንዲሁም ደግሞ ጠቅላይ ሚኒስትር ናታንያው ያሉት ነገር ለምንድነው ካሁን በፊት ትኩረት አልሰጠንበትም ተሳስተናል ነበር ነው የሚሉት። የደማስን ሁኔታ ካነሳን የፖሊስ ጠቅላይ አዛዡ ወዲያው ነው ከፖሊስ ያባረሩ ሰዎችን። ነገር ግን በእስራኤል ህግ ሁለት ነገር አለ። ፖሊስ መባረራቸው ብቻ በቂ አይደለም። ፖሊሱ ጄኔራሉ አዛዥ ይቅርታ መጠየቃቸው ብቻ አይደለም። እነኚህ ሰዎች በግል ተከሰው እንደማንኛውም ወንጀለኛ መቀጣት አለባቸው ነው።
ለመሆኑ በተስራውያን እዛ ስንት ናችሁ በነገራችሁ ላይ?
በአሁኑ ሰዓት የስታቲስቲክስ ቢሮ ባወጣው ዘገባ 137,000 ነን። 51,000 እዚህ የተወለዱ ናቸው።
አቶ ሽሞን
ሰለሞን እመት እዚህ ላይ እኔ የምጨምረው ለማጠቃለያ እሱን ጊዜ በእስራኤል ጉዳይ የተነሳ የእስራኤልና የፍልስጤምን ኮንፍሊክት በማስገባት የእስራኤልን ገጽታ በመጥፎ ለማቅረብ ብዙ ጥረት ይደረጋል በዓለም አቀፍ ደረጃ በዓለም ሚዲያ በኩል ለፓለስታይኖች ያለውን ለፍልስጤሞች ያለውን ድጋፋቸውን በመግለጽ የእስራኤልን ገጽታ በመጥፎ ሁኔታ ለማቅረብ የሚደረገው ጥረት አንዳንዴ በእኛ ላይ እንዲህ አይነት የዲሞክራሲ መብት ይዘን የምንታገለውን እንደ ትልቅ ነገር አድርገው በእስራኤል ላይ መጥፎ ትችት እንዲደርስ የሚያደርጉም ብዙ ሚዲያዎች እንዳሉ ስለማውቅ ነው።
እዛ አንጻር አይደለም እኛ የተነስተን ለነገሩ
በአጠቃላይ ነው።
ያው ይሄ የተያያዘ ነው። እህቴ ጸጋ የምትለው ያው እውነት ነው። በትላልቆች ጋዜጠኞች ሚዲያ በቃ ብዙ ይሞክራሉ ይሄን ነገር ለመያያዝ ግን የተለያየ ነው።
ጸጋ ፋንታሁን መላኩ ጋዜጠኛ እንዲሁም ደግሞ በፖለቲካው ረገድ የመብት ታጋይ፣ አቶ ሽሞን ሰለሞን የቀድሞ ፓርላማ አባል የፖለቲካ አቀንቃኝ በጣም አመሰግናለሁ ለጊዜያቸው። እግዚአብሔር ይስጥልኝ።
እናመሰግናለን።
Bakel dama deje besen to sapne to
Hey, yeah,
the summit of the world.
ለዜናውም ለዛሬ መሰናዶም ወደ ማጠቃለያችን እያመራን ነው።
ግን አንድ አፍታ አዲስ አበባ ብቅ ብለን እንመለሳለን።
አሁን ንጉሴ አክሊሉ ምስጢር ያደረገውን እንግዳ ይገልጥልናል።
ሰላም ነው ንጉሴ?
እንደምን አመሸ ንጉሴ?
እንዴት ናችሁ አሉላና አዲሱ? እኔም ደህና ነኝ። ዛሬ ደግሞ ለየት ያለ ነገር ነው ይዤ የቀረብኩት። እኔ መቼም እንግዲህ አንዴ ከሙዚቃ ሰው፣ አንዴ ከስፖርት ሰው፣ አንዴ ከስነ ጽሁፍ ሰው፣ አንድ ጊዜ ደግሞ ከሙዚቃ ሰው፣ ሌላ ጊዜም ደግሞ እንደዚሁ እንዲህ እያልን ያው ሬዲዮ መጽሔትን በተቻለ መጠን አድማጮቻችንን ለማዝናናት እንሞክራለን እና የዛሬውም ዝግጅቴ ትንሽ ለየት ይላል። ልጠይቅህ ልለው አረፍ በልናው ጋ የፉትቦል ወዳጄ ጠፍቶ ከካታንጋ 33 ዓመት ደከምኩ በፍለጋ የት ይሆን ይሄ ሰው ደግሞስ ከነማን ጋ ምድር ወይስ ሰማይ ቆላ ወይስ ደጋ ንገረኝ ጥላ ፎቅ ወይ ከማናንሼ ሚስማር ተሰራ በር መስተዋት ካታንጋ ጠቁመኝ ቦታውን አረፍ ብዬ ላውጋ እዚህ ታይቷል ሲሉኝ ሲሄድ ብዙ ሳይርቅ የማገኘው ሁሉ ስለ ፉትቦል ያውቅ ድንገት ስታዲየም ይመጣል በማለት ቁጭ ብዬ ጠበቅኩት ድፍን 10 ዓመት አሜሪካ ሄዷል ብዬ ብገምትም ከጓደኞቹ ጋር አላገኘሁትም ስሙን ያልሰማሁት ሲጠራ አሜሪካ ለነሱም እንደኔ ጠፍቶባቸው ለካ ኪራይ ቤት ነው ሲሉኝ ከጥገናው ሰፈር ሲቆርጥ ሲቀጥል የኤሌክትሪክ መስመር ከትውልዱ ሰፈር ታቹን አልዩ አምባ ጎረቤላ አንኮበር እንጦጦ ራጉኤል አለ ሲሉኝ ድልበር ፊት ለፊት አላየው አልሰማው በሸገር ከቶ ምን ይሻላል የዚህ ሰው ነገር ወዴት ልፈልገው የትስ ብዬ ልብረር ብዬ ተጨንቄ አገሩን ሳስሰው ሁሉም ሰው ረስቶት ጠፍቶ የሚያስታውሰው አዲሱ ገበያ አገኘሁት ያን ሰው
እሱ በ1963 ዓመተ ምህረት ጥቅምት ወር ነው የኬንያ ቡድን እዚህ መጣ ከኛ ጋር ለመጫወት ጨዋታው ወርግ ጥሩ ነበረ ትንሽ አየል ላሉና ኬንያውያን በጉልበቱም ሆነ በምን አንድ ለምናምን እንዳደረጉ በኢታሎና በመንግስቱ አማካይነት ሁለት አቅብተን ጭቅጭቅ ተነሳ። ምክንያቱም የእነሱ ተጫዋች የሆነ አንድ ተጫዋች ወደቀ። ሲወድቅ አራት ቁጥራቸው ኃይለኛ ስለነበር ሲሮጥ ይገባና ያንን ወጌሻ ለመድረስ ሲመቁር ዳኛ ካላለ በስተቀር አይገባም ብሎ ይከለክላል መንግስቱ። መንግስቱን ድብደባ ሲጀምሩ ካታንጋ በሙሉ ግልበት አለ። ምድር ቁና ሆነች። በዛ ግርግር እንደም ዱላ ቀመስኩ። አንድ ላይ አንድ ጆሮ ግንድ ያልቀረም አናት ያልቀረም።
ለምን ተደበደብ ካንተ?
በተመሳሳይ ልብስ የለበስነው ቱታ ለብሼ ቤንች ቁጭ ብዬ ነበር። ያ የቤንቹ ልብስ ልክ ከኬንያ ልብስ ጋር ይመሳሰላል። በዚህም ላይ ጥቁረት አለ። ቁመቴም ምንም ሲል በኋላ እኔ ኃይሌ ነኝ እኮ ብዬ ስል ጌት ከመች ወዲህ አማርኛ ለመድክ እያሉ በደብደብ ደረጃ አድርሶብኛል። አረቻ ሻሾ ላይ ብዬ ስል የታባክ ሻሺ ከደድነ ከየታባክ ለመድክ አማርኛ እያሉ እስከ መምጣት ደርሰዋል። እና ይኸውም የደበደቡኝ የገዛ ቲፎዞዬ ናቸው ያለመለየት በቁመት አዎ ያለመለየት በእንደዚህ አይነት ነው ድብደባ የተደበደብኩት።
ብዙዎች ቀደም ባለው ጊዜ የነበራችሁ የፉትቦል ወዳጆች ኃይለ ማርያም መኮንን በቅጽል ስሙ ሻሾን ታስታውሱታላችሁ። በተለይ ለዳኛውና ለኢትዮጵያ ብሔራዊ ቡድን ከ15 ዓመት በላይ በተከላካይነት መስመር ተጫውቷል። ኃይለ ማርያም ዛሬ የ87 ዓመት ሰው ነው። ለኢትዮጵያ ፉትቦል ታሪክም ሆነ ጨዋታ በእድሜም ሆነ በምስክርነት በአሁኑ ሰዓት ከኃይለ ማርያም የቀረበ የለም። ስፖርታዊ ቅርጹን እንደያዘ ያለው አቋሙ ከአረጋዊው አሰልጣኝ ከፈርጉሰንና ከተጫዋቹ ከማራዶና እንቅስቃሴው 10 እጅ ያስመርጣል። ማንም ሰው ዛሬ ኃይለ ማርያምን ቢያየው ከ65 ዓመት በላይ አይገምተውም። ለመሆኑ ኃይለ ማርያም ኮንን ሻሾ የሚል ቅጽል ስም የተሰጠው ለምንድን ነው? ኃይለ ማርያም ሻሾ፣ ሻሾ ኃይለ ማርያም። ጥቁረቱ አጋልጦት ቁመናውም በጣም ኬንያዊ ተጫዋች መስሏቸው በቀለም የቀመሰው ዱላ በእኛው ስታዲየም በራሱ ቲፎዞ ባገሩ ደጋፊ ሪዘርቭ ተጫዋች ነበርና አራፊ ቱታ እንደለበሰ ያረፈበት ካልቾ ከባድ ቃራያ ጥፊ እንደምን ይረሳል? ታሪክ እንደዚህ ነው ሁሉን ያስታውሳል። አበቃ
ንጉሴ ምኑን አበቃ ወባክህ? ኃይለ ማርያም ለምን ሻሾ እንደተባለ ቢያንስ ቢያንሳት ገልጥ አድማጭም ሻይለ
ምን ጠፍቶ አዲሱ ልቀጥል ካልከኝ ቀጥላለሁ።
እንዴታ ቀጥል እንጂ።
ኃይለ ማርያም መኮንን ነው ያባቱ ስም። ሻሾ ለምን እንደተባለ ለማወቅ ኃይለ ማርያምን ብዙ ፈለኩት፣ ለጊዜው ላገኘው አልቻልኩም። በፊት ከተወያየን በኋላ ማለት ነው። ስለ ኃይለ ማርያም ሻሾ አንድ ወዳጄ ገዛኸኝ ነዲ የሚባል አግኝቼ ጠየቅኩት። እሱ በደንብ አጫውቶኛል። ኃይለ ማርያም የዳኘው ቡድን ተጫዋች ነበር። ገዛኸኝ ነዲ ደግሞ ለዳኘው ቡድን በአትሌቲክሱ ስፖርት ይወዳደር ነበርና በጣም በቅርብ ይተዋወቃሉ። ኃይለ ማርያም ሻሾ ለምን ተባለ ብዬ ስጠይቀው ገዛኸኝ ነዲ ከልምምድ በኋላ እግር ኳስ ተጫዋቾችም የአትሌቲክስ ስፖርት ተወዳዳሪዎችም አንድ አካባቢ ስለነበረ ሻወር የምንወስደው ታጥበን ከወጣን በኋላ ውጭ ወጥተን እየተጫዋወትን በነበረው ጨዋታ ላይ ያነሳን ስንወያይ ስንነጋገር የሁላችንንም ገላ ሰውነት አካል በፎጣ እያደራረቅን ከሌላ ሁሉ ሰው ኃይለ ማርያም እንግዲህ ጥቁር ስለሆነ ነጭ ልክ እንደ ይሄ ከሰማያዊው ሰማይ እንደሚወጣው ደመና አይነት ነጭ ነገር እንደ በሰውነቱ ላይ በሙሉ ስለሚወጣ ኃይለ ማርያም ሻሾ ተባለ። የሳሙናውም አስተዋጽኦ አለው። የቀለሙም የከለሩም የመልኩም አስተዋጽኦ አለው። በባዝሊን ወይም ደግሞ በክሬም ቀባቀባ ካላረግን ያው ምንቸም ጆሮ አካባቢና አይን አካባቢ ከንፈር አካባቢ ማንኛውም ሰው መቅላቱ አይቀርም ብሎ ገዛኸኝ ነዲ ያጫውቶኛል። እንደው ስለ እኔ ደግሞ እንደገና ሌላ ሰው ፈለግኩና ደግሞ ስለ ገዛኸኝ ነዲ የሩጫ ጉዳይ እንዲያጫውተኝ የኢትዮጵያ ዜና አገልግሎቱን ንጉሴ ኃይለ ጊዮርጊስ ወዳጄን ጠየቅኩት። ገዛኸኝ በእርግጥ እንዳልከው ለዳኘው አትሌቲክስ ቡድን ተሰላፊ ነበረ። ያን ጊዜ ገዛኸኝ ብዙ ጊዜ ያሸንፋል በውድድር ላይ እና ሽልማት የሚሰጠው አንድ ሙሉ የሸንኮራ አገዳ ነበር። የተሸነፈ ጊዜ ግን ያ የሸንኮራ አገዳ ግማሹ ነው ለሱ የሚደርሰው እና ግማሹ ለእኛ ለቲፎዞዎቹ ይሰጠን ነበር ብሎ አጫውቶኛል። እንግዲህ ሻሾ መነሻ ከሆነን እንደው ከፈቀዳችሁልኝ ለምን አንዳንድ ነገሮችን በዚህ አጋጣሚ አላነሳም? ጨዋታን ጨዋታ ያነሰዋልና።
መልካም ነው ንጉሴ፣ ሲቀጥል።
ከሻሾ ቀጥሎ እንግዲህ ሻሾና ዱላ በጣም ወዳጆች ነበሩ። ለብሔራዊ ቡድንም አብረው ተጫውተዋል። ዱላ ራሱ የቅጽል ስም ነው። ጎራዴውም እንደዚሁ የቅጽል ስም ነው። ብረቱ የሚል አለ፣ ቀጭኑ የሚል አለ፣ ቸርኬ፣ አራዊት፣ ቮልቮ፣ ባቡር፣ ምን ስንቱ፣ ወሎየው፣ ሰበታ የሚባልም ተጫዋች ነበረ። ቼንቶ የሚባል ደግሞ ተጫዋች ነበረ። እንደዚሁ መቶ አለቃ ሉቾ የሚባልም ነበረ። እጅግ በጣም ነው። በጣም ደግሞ እኔ ደስ የሚለኝ ኤልቪስ የሚባል ነበር። እንደው የኤሌክትሪክ ተጫዋች የመብራት ኃይል ጠጉሩ በጣም ደስ የሚል ይገርመሃል፣ አዲሱ በጣም 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 ዞማ ነው። በካታንጋ በኩል ነው በወዲያ በኩል የሚጫወተው እና ግሩም ያጨዋወት ስልት ነበረው እና እሱንም እንደዚሁ አስታውሰዋለሁ። ሌሎችም ብዙ ተጫዋቾች አሉ። ግድግዳው የሚል አለ እና ወደ አርቢትሮች ደግሞ ወደ ተጫዋቾች መለስ ብለ
አርቢትሮችም የቅጽል ስም ነበራቸው
ነበራቸው። አዎ፣ እስቲ አንተ አንዱ ከምታስታውሰው አንዱን ጥራ።
እንደው በጣም ወደው በጫዋቱም በዳኝነቱም ወደው ጋሻ አየለ ነፍሱን ይማር ጅቦ ነበር የሚባለው።
እንግዲህ ጅቦን በለው፣ የሌሎችን ስም አልጠራንም፣ የእሱን ስም እንጥራው። ልክ ነህ። ሌላ
አለው እንግዲህ ሼት አለ።
አዎ ሽት አለ።
አየሩ ከበደኝ አለ።
አዎ። እና እንደው ያረጀ ትዝታዬን እንደው ቀሰቀሳችሁብኝ ዛሬ። በአጠቃላይ እንግዲህ ሻሾ የተባለው በዚህ ምክንያት ነው። ሌላው ደግሞ እንደዚሁ ብዙ ጊዜ ስለ ኳስ ሲነሳ የምናነሳው የምናወሳው ታሪኩን ጎንደሬው ዶክተሩ ኢንስትራክተሩ እና ነበር ሆኖ እንዳይቀር ታሪካችን ሁሉ አደራ እንላለን። ትውልዱን በሙሉ ብለን ብንቋጨው
ድንቅ ነው ንጉሴ። እግዚአብሔር ይስጥልን።
በእኛ በኩል ያሉንን ዝግጅቶች እያገባደድን ነው።
ቀሪው በዕለቱ ዜና ተረኛ የሚቀርብ ማጠቃለያ ይሆናል።
ታዲያ ከጀመርነው ከዚህ ስልት ጋር ነው ምንተዋችሁ።
ጨርሶ ለመሰናበት ከዜናው በኋላ ግን እንመለሳለን።
አሁን የዜና ማጠቃለያ ይነበባል። በኢራቅ መዲና ባግዳድ ሰሜን ክፍል በአንድ እስር ቤት ላይ በተነሳ ብጥብጥ ብዙ ሰዎች ተገድለው 40 እስረኞች እንዳመለጡ ባለሥልጣኖች ዛሬ ገልጸዋል። የሀገሪቱ የሀገር አስተዳደር ሚኒስትር በተናገሩት መሠረት ካሊስ በተባለው እስር ቤት በተነሳ ብጥብጥ 6 ፖሊሶችና 30 እስረኞች ተገድለዋል። ሌሎች ባለሥልጣኖች ግን 12 ፖሊሶችና በትንሹ 50 እስረኞች ተገድለዋል ይላሉ። ሩሲያ እንደ አውሮፓ አቆጣጠር ግንቦት 9 ቀን 1945 ዓ.ም ሁለተኛው የዓለም ጦርነት ሊያበቃ ሲል ሶቪየት ኅብረት የናዚ ጀርመን ወታደሮችን ያሸነፈችበትን 70ኛ ዓመት ለማክበር ዛሬ በቀዩ አደባባይ ባደረገችው የበዓል ሥነ ሥርዓት ግዙፍ የወታደራዊ ኃይል ትርኢት አሳይታለች። ሰሜን ኮሪያ 3 ጸረ መርከብ ክሩዝ ሚሳይሎችን ለሙከራ እንደተኮሰች የደቡብ ኮሪያ ወታደራዊ ባለሥልጣኖች ገልጸዋል። የደቡብ ኮሪያ መርከቦች የሰሜን ኮሪያ ግዛት ወደ ሆነው የውሃ ክልል ዝር ቢሉ ካለምንም ማስጠንቀቂያ እንደምትተኩስባቸው በዛተች ማግስት ነው ሰሜን ኮሪያ የሙከራ ተኩስ ያካሄደችው።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ጽዮን ግርማና በሌሎችም ባልደረቦቼ ስም ሰናበታችኋለሁ። ሰለሞን አባተ ነኝ። ሰላም፣ በደህና ነው።
This program has come to you from the Voice of America, Washington.